መጪው አዲስና ወጣት ጠቅላይ ሚኒስትር ምን ይጠብቀዋል?
መጪው መራሂ መንግስት ወጣቱ መሪ በህግ የተደነገገ ስራ አላቸው። ይሁን እንጂ ህግ ላይ የሰፈረው ሁሉ ጥቅልለውና መንግስቱ የሚፈጽማቸውን ተግባራት ዝርዝር ያበጀ ሀገር ያስተዳድራል፣ ህዝብ ይመራል። አዲሱ ጠቅላይ ሚኒስትር ይህንን እንዲሰሩ ወይም እንዲሰሩልን እንፈልጋለን የሚሉ ዜጎች፣ የዜጎች ማህበራትና ስብስቦች፣ ዓለም አቀፍ ተቋማትና የመብቶች ተሟጋቾች ቁጥራቸው ብዙ ነው። ሁሉንም በየወቅቱ እያነጋገርን እያቀረብንላችሁ እንገኛለን፣ እንቀጥላለንም። ለመሆኑ ጠቅላይ ሚኒስትር በኢትዮጵያ ምን ማለት ይሆን? ሰለሞን አባተ ሁለት የቀድሞ ጠቅላይ ሚኒስትሮችን አነጋግሮ ተከታዩን አዘጋጅቷል።
ሻምበል ፍቅረ ስላሴ ወግደረስ የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ለ12 ዓመታት ካቢኔውን መርተዋል። አቶ ታምራት ላይኔ የሽግግር መንግስት ጠቅላይ ሚኒስትር ሆነው ከሰኔ 1983 እስከ ነሐሴ 1987 ዓመተ ምህረት ከዚያም እስከ ጥቅምት 1989 ዓመተ ምህረት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ምክትል ጠቅላይ ሚኒስትር ሆነዋል። እነዚህን ሁለት ሰዎች የሚያመሳስሏቸው ክስተቶች አሉ። ዜጋ፣ ወታደር፣ የመብቶች ተቆርቋሪና አማጺ፣ ጠቅላይ ሚኒስትር፣ እስረኛ፣ እንደገና ተራ ዜጋ። የአንድን ኢትዮጵያዊ ህይወት ከተለያዩ አቅጣጫዎች ማዕዘናትና እርከኖች ለመገምገም ምናልባት ዛሬ በነጻው ዓለም ሆነው ሐሳባቸውን ለመናገር የታደሉ ቢኖሩ እነዚህ ሰዎች ከጥቂቶች መካከል ያሉ ናቸው። ክቡር ጠቅላይ ሚኒስትር ሻምበል ፍቅረ ስላሴ ወግደረስ ከሰላምታ ልጀምር።
ተራስተልን ደናለን አድርገናል።
እስቲ ሻምበል ፍቅረ ስላሴ የኢትዮጵያ ጠቅላይ ሚኒስትር መሆን ማለት ለመሆኑ ምን ማለት ነው?
እንግዲህ የኢትዮጵያ ጠቅላይ ሚኒስትር ማለት የታላቅ አመራር ውስጥ መግባት ማለት ወይም መሪ መሆን ማለት ነው እና ትልቅ ነገር ነው። የኢትዮጵያ ጠቅላይ ሚኒስትር መባል መሆን በጣም ትልቅ ነገር እና የተከበረ ስለሆነ እኔ ከዚህ አንጻር ስመለከተው ለዚህ የምታች ማንኛውም ሰው እድለኛ ነው ለማለት ይችላሉ።
መቼም እርስዎ የተረከቡት ጠቅላይ ሚኒስትር አክሊሉ ሀብተወልድ ለብዙ ዓመታት ይዘውት የነበረውን ቢሮ እና ስልጣን እንዳልካቸው መኮንን ለተወሰነ ጊዜም ቢሆን የቆዩበትን ቢሮ ነው። እርስዎ ያንን ቢሮ ከተረከቡ በኋላ ጠቅላይ ሚኒስትር ሊያከናውን ይጠበቅበት የነበረውን ተግባር ፈጽም ያለሁኝ አከናውኝ ያለሁኝ የሚል እምነት አለዎት?
የለኝም፣ በእውነት የለኝም። የጠቅላይ ሚኒስትር ስልጣንና ኃላፊነት በጣም ከባድ ነው። ስለዚህ ማንም ቢመጣ ሙሉ በሙሉ እንደው ኃላፊነትን ተወጥቻለሁ ብሎ ለማለት የሚችል አይመስለኝም። ከእኔም በፊትም ወደዚህ ግን የሚመጡት ይህንን ለማለት በጣም የሚከብድ ይመስለኛል። ስለዚህ ይህንን በዛው መሰረት ኃላፊነቴን በቦታዬን ህዝቡ የሚጠብቀውን አድርጊያለሁ ብዬ ለማለት አልችልም።
ሻምበል ፍቅረ ስላሴ፣ ለመሆኑ የአንድ ጠቅላይ ሚኒስትር ኃላፊነት ምንድን ነው? ምን ይጠበቅበታል? ምን ማድረግ አለበት? ጠቅላይ ሚኒስትር
በጣም ብዙ ነው። የጠቅላይ ሚኒስትር ኃላፊነት
በህግ የተደነገጉለት ስራዎች አሉ። በእርግጥ
በህግ የተደነገገው ራሱ ኃላፊነቱ በጣም ብዙ ነው። ይህን ሁሉ እንዲህ በቀላሉ ሊወጣ አይችልም። አንደኛ፣ ሁለተኛ ያለንበት የኢኮኖሚ ደረጃ ሁናቴያችን በሙሉ የሚፈለገው ነው ለማድረግ የሚቻል የሚያስችል አይደለም እና ገና ብዙ ስራ የሚጠይቅ ጉዳይ ነው ያለው እና ዝም ብሎ ጠቅላይ ሚኒስትር ስለተባለ አንድ ሰው የሚፈለገውን ሁሉ ያሟላል ማድረግ ይችላል ብሎ ለማለት በጣም አስቸጋሪ ነው እና ይሄ ነው ብሎ መዘርዘር በጣም ከባድ ነው። በጣም ብዙ ነው ጠቅላይ ሚኒስትር ስራ።
መቼም አንድ ጠቅላይ ሚኒስትር ወደዛ ቢሮ በሚገባበት ጊዜ የሀገሪቱ ዋና ስራ አስፈጻሚም ነው እና ሀገሪቱ ያለችበትን ሁኔታ አይቶ ተረድቶ ከዚህ ሁኔታዋ አወጣታለሁ ወይም በተሻለ መንገድ አስኬዳታለሁ ብሎ አምኖ ነው የሚገባው። ጠቅላይ ሚኒስትር የሚያማርርበት ወይም ሰበብ የሚያደርግበት የሚያሳብብበት ሁኔታ አለ? ይኖራል? ይፈጠራል? ብለው ያስባሉ ሻምበል ፍቅረስላሴ?
አለ ሰበብ የሚያደርገው ወይም ሁኔታው የማይፈቅደው ብዙ ነገር አለ። የሀገሪቱ አጠቃላይ የኢኮኖሚ ችግር፣ የሀገሪቱ የፖለቲካ ችግር፣ የሀገሪቱ የወታደራዊ ችግር እና እነዚህ ሁሉ ችግሮች እንዲህ በቀላሉ የሚፈቱ ነገሮች አይደሉም። ያለንበት የአካባቢ የፖለቲካል አቀማመጣችን ሁሉ ለእውነት በጣም አስቸጋሪ ነው ለኢትዮጵያ እና ኢትዮጵያ ውስጥ ይህናል የተደላደለ አንድ ነገር ለመስራት የሚያመች ሁናቴ ተፈጥሮ አያውቅም። ሁልጊዜ ችግር ነው በአብዛኛው ያለው። ያንን ችግር ደግሞ እንዲህ በቀላሉ የመወጣት የሚቻል አይደለም። ብዙ ስራ የሚጠይቅ ነው። እንዲህ በቀላሉ የምንወጣው ነገር አልመሰለኝም።
አሁን እንግዲህ አዲስ ጠቅላይ ሚኒስትር ልታገኝ ነው ሀገሪቱ። አሁን ባለው ሁኔታ ይሄ ወጣት ጠቅላይ ሚኒስትር ከእርሶም ልምድ በመነሳት ምን ማድረግ አለበት ብለው ይመክራሉ? ምን ይጠበቅበታል?
ብዙ ነገር ይጠበቃል። ብዙ ስራ እንዲሰራለት ይፈልጋል ከዚህ ከአዲሱ ጠቅላይ ሚኒስትር እና ራውዴሱ ጠቅላይ ሚኒስትር መሆን ህዝቡ በበጎ የሚቀበለው ወይም የሚጠብቀው ይመስለኛል እና አንድነቱም አሁን የአዲስ የሚሾመው ጠቅላይ ሚኒስትር የሚከብደው ህዝቡ የሚጠብቀው ነገር ብዙ ስለሆነ ነው እና እኔ ትንሽ ከበድ ያለ ነገር የሚጠብቀው ይመስለኛል። ህዝቡ በጣም ብዙ ነገር ይጠብቃል። ብዙ ነገር ይጠብቃል።
እንደው አንድ ሁለቱን ከዚህ ጠቅላይ ሚኒስትር ይህንን ሊጠብቅ ይችላል የሚሉት ነገር ካለ?
ትልቁ ነገር እንግዲህ የኑሮ መሻሻል ነው። የኑሮ መሻሻል ነው። ኑሮ እየተወደደ ነው የመጣው። በጣም ከባድ እየሆነ ነው ለህዝቡ የመጣበት የሚመስለኝ እና ይሄ እንዲሻሻልለት ይፈልጋል። ብዙ ጊዜ ስለ ዲሞክራሲ፣ ስለ መልካም አስተዳደር ብዙ ነገር ብዙ ጊዜ ይወራል እና ይሄንን በተግባር ለማየት ይፈልጋል እና እነዚህ ነገሮች እንዲህ ቀላል ስራ አይደለም። የማይከብድ ስራ ይመስል ጠብቀው።
እስቲ ስለ ኑሮ መሻሻል እንደው ትንሽ ፈታ አድርገው ይንገሩኝ። መቼም እርስዎ ሰፊ ልምድ አለዎት እና ሻምበል ፍቅረስላሴ፣ ምን ያድርግ ኑሮው እንዲሻሻል ይሄ ጠቅላይ ሚኒስትር? ምን ምን የኢኮኖሚ ለውጦችን ያድርግ ወይም በምን ጉዳዮች ላይ ይስራ?
እንግዲህ የህዝቡ የኑሮ ደረጃ የሚሻሻልበትን ዘዴ ማሰብና መቀየስ የሚያስፈልግ ይመስለኛል። በምን መንገድ ነው የነገር ሊሻሻል የሚችለው? በጣም ብዙ ነገሮችን ማድረግ የሚያስፈልግ ይመስለኛል። አንደኛ ስራ ለማግኘት የሚቻልበት ሁኔታ በስፋት መሰራት ያለበት ይመስለኛል። ብዙ ኢንቨስትመንት ከውጭም ከውስጥም መንቀሳቀስ ያለበት ይመስለኛል እና ለእንደዚህ አይነቶች ነገሮች ማነቆና አስቸጋሪ የሆኑትን ነገሮች መፍታት የሚያስፈልግ ይመስለኛል። በሀገራችን ውስጥ አለ የሚባለው ይሄ ብዝበዛ፣ ሙስና እንደዚህ የሚባለው ነገር ይሄ በደንበኛው መስተካከል ያለበት ይመስለኛል። የአስተዳደር መሻሻል ያለበት ይመስለኛል። የአስተዳደር አካሄድ መሻሻል ያለበት ይመስለኛል። እና በብዙ ስራ የኢኮኖሚ እንቅስቃሴ በጣም ብዙ መሰራት ይኖርበታል። የህዝቡ ኑሮ እንዲሻሻል ከተፈለገ እና ይህንን ማሻሻል ያለባቸው መስለኛል እና ይህ ይጠበቅበታል።
ሁለተኛው ያነሱት ነጥብ የመልካም አስተዳደር ጉዳይ ነበረ። ምን ማለት ሆኖ
መልካም አስተዳደር? እንግዲህ አንደኛ ይሄ በጎሳ በወገን እኩል ህዝቡን ያለማስተናገድ እነዚህ ነገሮች በብዛት ስለሚታዩ ይሄ ለመልካም አስተዳደር በጣም ትልቅ እንቅፋት ነው እና ይሄ መወገድ እና መሻሻል ያለበት ይመስለኛል ስገምተው እና ይሄ ከአዲሱ ጠቅላይ ሚኒስትር ከቻለ ማሻሻል ያለበት ጉዳይ ይመስለኛል። ይሄ መልካም አስተዳደር የሚባለው እንግዲህ ሁሉንም በእኩልነት ለማየት በኢትዮጵያዊነት ለማየት መሞከር ያስፈልጋል። ከዚህ ውጪ ወደ ጎሰኝነት ኖሯ በመለየት እንደዚህ አይነት የሚሰሩ ነገሮች ብዙ የሚያስኬድ አይመስለኝም። እስካሁን ድረስ ታይቷል፣ ግን ችግር እያስከተለ የመጣው ላይ ማስተካከል ያለበት ይመስለኛል።
መቼም እርስዎ ወደ ጠቅላይ ሚኒስትርነቱ በዘለቁ ጊዜ ሻምበል ፍቅረስላሴ ወጣት ነበሩ። አንድ ወጣት ወደዚያ ቢሮ ወደዚያ ከፍተኛ ስልጣን በሚደርስበት ጊዜ እዛ ላይ በሚገኝበት ጊዜ እንቅፋት ሊሆኑበት ይችላሉ፣ ሊያደነቃቅፉት ይችላሉ የሚሏቸው የህይወት ትምህርቶች ኖሮት ይሆን?
ሌላ በወጣትነት ሳይሆን በጠቅላላው ብዙ እንቅፋት የሚሆን ነገር አለ። እንደዚህ አይነት ቦታ ላይ በምትገኝበት ጊዜ ብዙ ተቃዋሚም አለ፣ የተቀናቃኝ እና ብዙ ነገሮች ስላሉ እነዚህ ችግር ሊያፈቱ ይችላሉ ብዬ እገምታለሁ። እና ይሄ የተቀናቃኝ ነገር እኔ ሊቀላል አይደለም። በእንደዚህ አይነት ከባድ ኃላፊነት ላይ ስትወጣ ይሄ ነገር ያጋጥማል አይቼዋለሁ።
በተለይ ኢትዮጵያ አሁን ያለችበት ጊዜ እርሶ ያነሱትን በግልጽ የምናይበት ጊዜ ነው፣ በጣም በስፋት ያለበት ጊዜ ነው። እና እንዴት አድርጎ ቢያስተናግድ ነው አዲሱ ጠቅላይ ሚኒስትር የተሻለ ውጤት ሊያስገኝ ይችላል ሊያስመዘግብ ይችላል በታሪክ ውስጥ ብለው የሚያስቡት?
እኔ አዲሱ ጠቅላይ ሚኒስትር አሁን የሚሾመው እንዲህ ቀላል መንገድ አይመስለኝም። የሚጠብቀው እንዲህ ቀላል አይመስለኝም። በተለይ አንድ ፓርቲ አመራር በሌለበት ሁኔታ ስለሆነ መጓተት ብዙ ነገር የሚከተል ይመስለኛል። አሁን ደስ እና የሚፈልገውን ነገር ለማስፈጸም እንዲህ በቀላሉ የሚቻል አይመስለኝም እና እኔ የሚከብደው ይመስለኛል።
እና እነዚህን ፈተናዎች እነዚህን ክብደቶች ምን ቢያደርግ ይህንን ቅድም መጀመሪያችን ላይ እንደገለጹት ትልቅ ህዝብን እንዲመራ ወደ ተሻለ ህይወት እንዲያሸጋግር ይረዳዋል ብለው ያስባሉ?
እኔ እንደው እንደዚህ የአቋራጭ መንገድ ይኖራል ብዬ አላምን። ምክንያቱም ራሱ አጠቃላይ አደረጃጀቱ እንቅፋት ስለሆነ በጠቅላላው የፖለቲካ አደረጃጃችን ማንኛውም ጠቅላይ ሚኒስትር ተብሎ ቢመጣ እንዲህ በቀላሉ ሊፈታው የሚችል አይመስለኝም። ራሱ አደረጃጀቱ በጣም ትልቅ እንቅፋት ነው። እና አንድ አቋራጭ ይሄ ነገር ቢደረግ ይህን መፍትሄ ሊያገኝለት ይችላል ብዬ ለማለት እኔ በጣም ችግራለሁ። እና ችግር የሚጠብቀው
ውጤቱ የሚያስመዘግብ ይመስሎታል? ተስፋ ያለው ጊዜ ይመስሎታል?
እኔ አይመስለኝም። ውጤቱ መሰረታዊ ለውጥ ሊያመጣ አይችልም። በመሰረቱ ውጤት ሊያመጣ የሚችለው መሰረታዊ አደረጃጀት ለውጥ ሲኖር እና አሁን ባለው አደረጃጀት በብሶም በጣም አስቸጋሪ ነው። እንዲህ በቀላሉ የሚፈልገውን ነገር ምንም እንደው በጣም ጥሩ አስተሳሰብ እና ጥሩ ዓላማ ነድፎ እንኳን ቢወጣ እንዲህ በቀላሉ ተግባራዊ ሊያደርገው አይችልም። አስቸጋሪ ነው አደረጃጀቱ። ምክንያቱም አንድ ሀገር እና አንድ መንግስት የሚመራ ሳይሆን እነሱ ራሳቸው እንዳደራጁት የዘጠኝ መንግስታት አገር ነው ይህ ሀገር። እና እንዲህ በቀላሉ መፍትሄ ይገኛል ብሎ ለማለት ይቻል ይመስለኝ።
እንግዲህ አሁን እኚህ አዲስ የሚመጡ ሰው በእርግጥ ከገዢው ፓርቲ የሚመጡ ቢሆኑም በዛው በገዢው ፓርቲ ውስጥ ተፈጥሯል የሚባል አዲስ መንገድ፣ አዲስ አስተሳሰብ አራማጅ የሆኑ ወገኖች መሪ እንደሆኑ ነው እየተነገረ ያለው እየሰማን ያለ ነው። ከዚህ በመነሳትም ደግሞ በህዝብ ደረጃም በኢትዮጵያ ውስጥም በተቃዋሚ ፓርቲዎች ደረጃም ሳይቀር ታይቶ በማይታወቅ ሁኔታ በነገራችን ላይ ሰፊ ድጋፍ እያገኙ እንዳሉና በበጎ አመለካከት በበጎ መንፈስ እየተናገሩ ያሉ ወገኖች እንዳሉ ነው እየሰማን ያለ ነው፣ እየተረዳን ያለ ነው። ምናልባት ወገኖችን ወደዚህ ወደ አንድ መድረክ የመሳብ አካሄድ ቢጠቀሙ እኚህ ሰው ውጤት ሊያስመዘግቡ ይችላሉ የሚልስ ሀሳብ የለዎትም ሻምበል?
የለኝም። ምን እንደዚህ አይነት ድጋፍ እንዳለው አይታወቃለሁ። ህዝቡ ይደግፈዋል። ተቃዋሚ ፓርቲ ናቸው፣ ድርጅቶች ናቸው የሚባሉትን በበጎ ነው የሚመለከቱት። ምናልባትም ድጋፍን ሊሰጡት ይችላሉ። ግን አጠቃላይ አደረጃጀቱ የሀገራችን የፖለቲካ አደረጃጀት ካልተስተካከለ በስተቀር እንዲህ በቀላሉ የህዝብ ድጋፍ ስላለው የድርጅቶች ድጋፍ ስላላቸው የሚፈልገውን በሙሉ ተግባራዊ ለማድረግ ይችላል ብዬ አላምንም። እኔ በጣም ያስቸግረዋል።
አሁን ያለው የፌዴራሊዝም አደረጃጀት ነው እንቅፋት ሊሆንባቸው ይችላል ብለው የሚያምኑት?
በጣም ትልቅ እንቅፋት ነው። ወደፊትም አሁን በአሁኑ ጊዜ ብቻ ሳይሆን ወደፊትም ትልቅ እንቅፋት የሚፈጥረው እሱ ነው። እንዲህ አይነት አደረጃጀት አደገኛ ነው። በብዙ ሀገሮች እና በዓለም ታይቷል። በዩጎዝላቪያ ታይቷል። ዩጎዝላቪያን ምን ላይ እንዳደረሰ በሶቪየት ህብረት ታይቷል። በአንዳንድ ሶሻሊስት ሀገሮች በሚባሉት ሀገሮች ታይቷል። እንደዚህ አይነት የሚበታትን ነገር አደረጃጀት ስለሆነ እኔ ወደፊትም ብዙ ችግር ገና ያገር ይጠብቀዋል አምናለሁ።
ምንድን ነው እስቲ እሱ ላይ ትንሽ ሰፋ አድርገው ይንገሩኝና ስለ ኢትዮጵያ እንደ ሀገር እንድን ነው የሚያስቡት? ተስፋ የላትም ተስፋ አላት ብለው የሚያምኑት ነገር አለ?
አሁን ባለው አደረጃጀት እኔ እና ሙሉ በሙሉ ተስፋነት ይሄ ለማለት በጣም አስቸግራለሁ። ትንሽ ያስቸግራል፣ በጣም ያስቸግራል። አሁን ባለው አደረጃጀት እያንዳንዱ ችግር እኮ በየቀኑ ይሰማናል። ያንን ችግር ምን ያህል ትክክለኛ አደረጃጀት እንዳለ ይሰማናል። እና አሁን ባለው ሁናቴ ወደፊት አገሪቱ ችግሯ ይወገዳል እና ጥሩ ደረጃ ላይ ትደርሳለች ብሎ ሙሉ በሙሉ መናገር አይቻልም። በጣም ያስቸግር ይመስለኝ። ይህንን አስተሳሰብ እና ይህንን አደረጃጀት ለማስተካከል ከተሞከረ ምናልባት ይቻል ይሆናል። ካልሆነ ግን በጣም በነግነት የሚያስቸግር ይመስለኝ።
ልምዶን ምክሮን ለማካፈል ላደረጉት ትብብሮ እጅግ በጣም አድርጌ አመሰግናለሁ። በአድማጮቻችን ስም ክቡር ጠቅላይ ሚኒስትር እግዜር ይስጥልኝ። በሌሎች ዝግጅቶቻችን ቀሪውን ክፍል ይዤ እመለሳለሁ። ወደ ዩናይትድ ስቴትስዋ ዴንቨር ኮሎራዶ ደወልኩኝ። እዚያ የቀድሞው ጠቅላይ ሚኒስትር ታምራት ላይኔ ይኖራሉ። አቶ ታምራት ላይኔ ለጊዜው እጅግ በጣም አድርጌ አመሰግናለሁኝ በአሜሪካ ድምፅ አድማጮች ስም። እንግዲህ ሰሞኑን ኢህአደግ ፈጣሪውም መሪውም የነበሩት ድርጅት አዲሱን ሊቀመንበሩን መርጧል። ሰሞኑን እኚህ አዲስ ሊቀመንበር ቃለ መሐላ ፈጽመው ጠቅላይ ሚኒስትር ይሆናሉ። አዲስ እና ወጣት ጠቅላይ ሚኒስትር። መቼም አቶ ታምራት ስለ አንድ ኢትዮጵያዊ ሕይወት፣ ስለ አንድ ኢትዮጵያዊ ጉዞ እንደ ዜጋም እንደማንም ከእርሶ በላይ መናገር የሚችል ካለ ጥቂት ነው። ከብዙ አቅጣጫዎች ከብዙ ዘርፎች ለማለት ፈልጌ ነው። በኢትዮጵያዊነቱ ሳይሆን እንደ ዜጋ፣ እንደ መብቶች ተቆርቋሪ፣ እንደ ወጣት ታጋይ፣ እንደ ተዋጊ፣ እንደ ጠቅላይ ሚኒስትር፣ እንደ እስረኛ፣ እንደገናም እንደ ተራ ዜጋ፣ ደግሞም እንደ ስደተኛ ሆነው ሕይወቶን እያሳለፉ ያሉ ሰው ነዎት አቶ ታምራት። ለመሆኑ ለኢትዮጵያ ጠቅላይ ሚኒስትር ማለት ምን ማለት ነው? እንዴት ነው እርስዎ የሚያሳዩን ይህንን የኢትዮጵያን ጠቅላይ ሚኒስትር ገጽታ? ከአቶ ታምራት ጋር በጥቂት ነጥቦች ላይ ለመነጋገር ነበር ተስማምተን ጨዋታ የጀመርነው። ከአንድ ሰዓት ለዘለቀ ጊዜ ተነጋግረናል።